አስተማሪ የወጣቶችን ያስተሳሰብ ልቀት ለማሳደግ የፈጠራ አቅማቸውን የሚጨምሩ ስልጠናዎችን ለመስጠት የተቋቋመ አውታር ነው። በአውታሩ ስር ከሚቀርቡ አገልግሎቶች አንዱ የአይምሮ ጥላ የተሰኘው በበየነ መረብ ላይ የሚደመጥ መርሃ ግብር ወይም ፖድካስት ነው። ወጣቶችን ለተሻለ ውሳኔ ሰጭነት የሚያበቁ ሐሳቦችን እያጋሩ ከሚገኙት ሁለት ወጣቶች ጋር ሀብታሙ ስዩም ቆይታ አድርጓል። አስቀድመው ራሳቸውን ያስተዋውቃሉ።
እኔ ሙሉ ስሜ እንግዲህ አበባ ፋንታውን ነው የሚባለው። በሙያ ሲቪል መሐንዲስ ነኝ። የኢንቴሪየር ዲዛይን ባለሙያ ነኝ። ከዛ ደግሞ የአማራጭ ሕክምናም ፕራክቲስ አደርጋለሁ።
እኔ ደግሞ ካርሎ ኤርቶላ እባላለሁ። የፈጠራ ስራ ባለሙያና የስራ ፈጣሪ ነኝ። ህይወቴ ውስጥ ትልቁ ጥሬ የሰውን ህልምና የራሴን ህልም ማሳካት ነው።
በጣም አመሰግናለሁ ሁለታችሁንም። የአእምሮ ጥላ የተሰኘ በበይነ መረብ ወይንም ኢንተርኔት ላይ የሚደመጥ መርሃ ግብር አዘጋጆች ናችሁ። መርሃ ግብሩን ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንዲሁም የአጠቃላይ መርሃ ግብሩ ትኩረቶችስ ምን ምን ናቸው?
እንግዲህ ተስተማሪን ወይም ደግሞ የአእምሮ ጥላን ስንጀምር ፕሮግራሙ ይሄ የአእምሮ ጥላ የሚለው ፖድካስት በተስተማሪ በሚል ፕላትፎርም ስር ነው ያለው። ተስተማሪን ስንጀምር እንግዲህ ዋናው አላማችን ምንድን ነው? የሰው ልጆች በውስጣቸው ራሳቸውን ችለው መንቀሳቀስ የሚያስችላቸው እውቀት፣ ጥበብ፣ ማወቅ ተሰጥቶን ነው የምንፈጠረው ስንመጣ እና ተማሪ መሆን እንችላለን፣ አስተማሪ መሆን እንችላለን ነው ኮንሰፕቱ። ተስተማሪ ቃሉ ራሱ ሲገነባ ተማሪና ተስተማሪን አዋህደን ነው ማለት ነው ተስተማሪ የሚለውን መድረክ የፈጠር ነው። የአእምሮ ጥላ ደግሞ እንግዲህ ምንድን ነው? ከዚህ አንድ ብራንች ነው። በዛ ላይ ልናነሳ የምንፈልገው ሀሳብ ምንድን ነው? የተለያዩ መወያያ ርዕሶችን እየመረጥን ወጣቶች፣ ከዛም ባለፈ ደግሞ ትልልቅ ሰዎች ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው አላማ ባጭሩ።
አመሰግናለሁ። ካርሎ ዳንተ ልመለስ። መርሃ ግብሩ ሲጀምር ከውስጥ ወደ ውጭ ያለውን ድብቅ ድልድይ የምንገልጥበት ልዩ ጉዞ ነው ትላለህ። ያ ድብቅ ድልድይ ምንድን ነው? የድልድዩ ፋይዳስ ምንድን ነው?
ድልድዩን በእርግጥ ይሄ ነው ማለት ይከብዳል፣ ግን ብዙዎችንም ማለት አይቻልም። ሁላችንም በህይወታችን አንድ ጊዜ አትሊስት አንድ ጊዜ ውስጣችን ያለው ስሜት፣ ያለው ሐሳብ፣ ያለው እንቅስቃሴ ከውጭ ዓለም ጋር ከሚገጥሙን ገጠመኞች ጋር ግንኙነት እንዳለው እንገምታለን። ግን ያ ግንኙነት ምንድነው? እንዴት ነው እነዚህ ሁለት ነገሮች የሚተሳሰሩት የሚለው ድልድዩ ነው። ለእያንዳንዱ ሰው የተለየ ነገር ነው። ለኔ አንድ ነገር ሊሆን ይችላል፣ ላንተ የተለየ ነገር ሊሆን ይችላል። ግን ዋና ፍሬ ሐሳቡ ያንን ድልድይ መግለጥ መቻል አለብናል። እዛ የውጭ ዓለም እንደ እንግዳ ይሆንብናል እና የሚገጥሙን ነገሮች በሙላ ወይ ያስፈሩናል ወይ ድብቅ እንድንሆን ያደርጉናል። ያ ድልድይ መገለጥ አለበት ይመስለኛል ዋና ፍሬ ሐሳቡ።
ከርዕሰ ጉዳዮች ሁሉ ለይታችሁ በአስተሳሰብና ከአስተሳሰብ ጋር ተያይዞ መምጣት ስለሚገባቸው ለውጦች ለማንሳት የፈለጋችሁበት ልዩ ምክንያት ምንድን ነው? ሐሳብ በባህሪው የማይዳሰስ ከመሆኑ አንጻር በምንዳስሰው ዓለም ውስጥ ያለው ውጤትስ ምን ያክል የገዘፈ ነው ብላችሁ ታምናላችሁ? አበባ፣ ያንቺን ሐሳብ እንስማ፣ ከዛ ካርሎ መቀጠል ትችላለህ።
በጣም ግቢ ከነበርኩበት ጊዜ ጀምሮ አዲስ አበባ ዩኒቨርሲቲ ስማር ከነበረበት ጊዜ ጀምሮ በጣም የሚነካኝ ነገር ነበረ። ብዙ የወጣት ኃይል አላት ይች ሀገር፣ ግን አብዛኞቻችን ወጣቶች ያለንበት የምንሳተፍበት በየቀኑ የምናስበው ሀሳብ ያን ያክል ገንቢ አይደለም ለእኛ እና ሀሳብ በጣም ለህይወታችን መሰረት ከሚሆኑት ነገሮች ውስጥ አንዱ ነው እና በጣም ህይወትን ወይም ደግሞ የህይወትን ልምምድ ወይም ኤክስፒሪየንሳችንን በጣም ከሚቀርጹ ነገሮች መካከል ትልቁን ቦታ የሚወስደው ሀሳብ ነው እና በጣም አተኩረን ሀሳብ ላይ መስራት አለብን። በደንብ ደግሞ አቴንሽን ሰጥተን ምን አይነት ሀሳቦች በቀን ውስጥ እንደምናስተናግድ ማስተዋል አለብን። ከተጠቂነት መንፈስ ወጥተን እንዴት ነው ህይወታችንን እኛ በፈቀድነው መንገድ መምራት የምንችለው፣ የአቅምስ አለን ወይ የሚሉትን ጥያቄዎች እያነሳን አስተሳሰባችንን ጋይድ ለማድረግ ወይም ደግሞ ለመቅረጽ አስበን ነው እንግዲህ የተነሳ ነው።
ምናልባት እኔ ከአንተ ካልከው ነገር ልነሳና ሀሳብ የሚዳሰስ ነገር አይደለም ብለህ ነው የጀመርከው እና በእኔ እይታ ሀሳብ በጣም የሚዳሰስ ነገር ይመስለኛል። የተወሰኑ ምሳሌዎች ምናልባት ለመስጠት ቁጥር እና ቋንቋ በየቀኑ የምንጠቀማቸው ነገሮች ናቸው፣ ግን ብንፈትሻቸው ምንድን ናቸው? ሀሳቦች ናቸው። ተፈጥሯቸው የሚዳሰስ ነገር ላይመስል ይችላል፣ ግን በየቀኑ እንጠቀምባቸዋለን፣ እንገበያይባቸዋለን እና ሀሳብ ይዳሰሳል ሁሉም ቦታ። እንደውም በጣም መራቅ ካልሆነብኝ ምናየው ነገር ሁላ ምንሰማው ነገር ሁላ ምንዳስሰው ነገር ሁላ መሰረቱ ሐሳብ ነው እና ያንን መረዳት ምናልባት ስላልፈጠረን ይመስለኛል ውስጣችን ሐሳብን እንደ ማይዳስስ ሩቅ የሆነ ነገር ወይ ሪያሊቲ ውስጥ ሚነካ እንዳልሆነ ምናስበው ለዚህ ይመስለኛል። ስለዚህ ሐሳብ ይዳስሳል በሚለው እጨምራለሁ አበባ ያለችው ነገር ላይ።
እንደምታውቁት ኢትዮጵያ ውስጥ የሚኖሩ ወጣቶች የሚፈተኑባቸው በርካታ መሰናክሎች አሉ። ወጣቶቹ እነዚህን ገዳቢ ምክንያቶች ተሻግረው የተሻለ ስፍራ እንዲገኙ የናንተን የመሰሉ መርሃ ግብሮች በምን መልኩ ሊያግዟቸው ይችላሉ?
እንግዲህ አንድን ነገር መጠቀም የምትጀምረው እንዳለ ስታቅ ነው አይደል? በእምነት እንደዛ ነው። የተጠቂነት መንፈስ ወይ ደግሞ ይሄ ቪክቲም የመሆን ስሜት የሚፈጠረው አቅም ከማጣት እኔ አልችልም ሪሶርሶች ወይም ደግሞ ምንድነው መጠቀም የምችላቸው ምንጮች የሉኝም ከሚል ሐሳብ ነው የሚመነጨው። ያና በመሰረታዊነት ደረጃ ያለነው ህይወት ይሄ ህይወት ተሰጥቶን ስንመጣ እዚህ ሰውነት ውስጥ ስንኖር እዚህ ምድር ላይ ስንንቀሳቀስ በውስጣችን ያሉት ኃይሎች ምን ይመስላሉ? ከዛስ በመነሳት ደግሞ ህይወቴን እንዴት አድርጌ መግራት እችላለሁ? እንዴት አድርጌ መምራት እችላለሁ? እንዴት አድርጌ ነገሮችን ወደምፈልገው አቅጣጫ መምራት እችላለሁ የሚለውን ነገር እንዲያስቡ የሚያሳያቸው ይመስለኛል። ዋናውም አላማችን ስንነሳ ያ ነው። ከህይወት ልምምዳችን ሁለታችንም በተለያየ ልምምድ ያገኘናቸው እውቀቶች አሉ፣ ኤክስፒሪንሶች አሉ እና ያ ነገር ያስተማረንን በተቻለን አቅም ደግሞ ለሌሎች ለማሳየት ነው ዋናው ሐሳባችን።
አበባ በደም ገልጿለች። ምናልባት እሷ ላይ የምጨምረው ነገር የተሻለ ሚለውን ራሱ ጥያቄ ውስጥ ማስገባት እንድንችልም ሚረዳ ይመስለኛል ይሄ ፕሮግራም። ለም ብዙ ጊዜ የተሻለ ምንለው በአካባቢያችን ያለው ሰው እንደዚህ ነው የሰው ልጅ መኖር ያለበት የሰው ልጅ እዚህ ነው መድረስ ያለበት ስላለ ብቻ እኛ እዛ መድረስ አለብን ማለት አይደለም እና የተሻለ ሚለውንም ጥያቄ ውስጥ በማስገባት ፕሮግራማችን ወጣቶችን በደንብ መርዳት እንችል ይመስለኛል። በሱ ዙሪያ
መርሃ ግብራችሁን አለፍ አለፍ እያደረግኩ ለማዳመጥ ሞክሬ ነበር። ከመታነሷቸው ርዕሰ ጉዳዮች ከመታስረዱበት ሁኔታ አንጻር ብዙ አድማጮችና ብዙ ተከታዮች ሊኖራችሁ ይገባ ነበር ብዬ በግሌ አስባለሁ። ያ እንዳይሆን የከለከሏችሁ ጉዳዮች አሉ ወይ? እንዴትስ ልትፈቷቸው አስባችኋል?
እንግዲህ ይሄንን መድረክ የጀመርነው በቅርብ ነው። በተቻለ አቅም መድረኩ የመኖሩን ተደራሽነቱንም ለማስፋት አንዳንድ እንቅስቃሴዎችን እያደረግን ነው። ዩቲዩብ ላይ ብዙ ጊዜ ቪዲዮዎች ናቸው የተለመዱት፣ የኛ ፖድካስት ነው። ስለዚህ ምናልባት ከዛ አንጻር ወደፊትም የምንወስዳቸው አገልግሎቶቻችንን ለማስፋት የምናደርጋቸው ነገሮች ስላሉ በዛ ሂደት እንግዲህ ሞር ሰዎች እያወቁት ይመጣሉ ብለን እናስባለን። ይሄም ካንተ ጋር የምናደርገው በዚህ መድረክም ካንተ ጋር የምናደርገው ውይይት ለሰዎች የመድረክ መኖሩን የሚገልጽ ነው። ሰው ምናልባት እንደዚህ አይነት ነገሮች ላይም ብዙ ብንሳተፍ ጥሩ ይመስለኛል።
እኔ ምን አስባለሁ ተደራሽነት የሚለው ነገር ይከብዳል ማለት እንደዚህ አይነት ርዕሶች አንስቶ በተለይ ወጣት የሆነውን ትውልድ መሰብሰብ አንደኛ ይሄ እንደዚህ አይነት ነገር አለ እና እንወያይበት እናወራበት ማለቱ አንድ ሂደት ነው፣ ራሱን የቻለ ሂደት ነው። ከሱም አልፎ ግን ምናልባት አሁን አዳዲስ የገለጻ መልኮች አሉ። ምናልባት እኛውን የ20 ደቂቃ ፖድካስት ነው እስካሁን የሞከርነውና እሱም ላይ ትንሽ በምርምር ሂደት አሁን ካለው ትውልድ ጋር እንዴት ድልድይ መፍጠር እንችላለን የሚለውን ምን መልስ ይመስለኛል በጊዜ ሂደት።
በጣም አመሰግናለሁ። ከመለያየታችን በፊት አንድ የመጨረሻ ጥያቄ አለኝ። ከአመታት በኋላ የዛሬ ጅምራችሁ ደርሶበት ማየት የምትፈልጉት ደረጃ ምንድን ነው? አሁን ከካርሎን ጀምር መስል የመጨረሻ መደምደሚያ አበባ እንድትል ከካርሎን ጀምር። አሁን
እንደው ከባዷ ጥያቄ ላይ ከኔ መጀመራችሁ ግን ደስታ ነው። ያው እኔ ተስተማሪ እንግዲህ አበባ እንዳለችው የአእምሮ ጥላ የተስተማሪ አንዱ ቅርንጫፍ ሆኖና ተስተማሪን የት ባየው ደስ ይለኛል። ከአመታት በኋላ ብረም ሰፍቶ እንደ መረብ አእምሮዬ ውስጥ የሚታየኝ መረብ ነው። ብዙ ሰዎችን ያገናኘ በእውነተኝነት የተገነባ ዝም ብሎ ለመምሰል ወይ አካል ነኝ ለማለት ሳይሆን የእውነት በእውነተኝነት የተገነባ መረብ ተፈጥሮ ዓለምን እንደ ህብረተሰብ የምንለውጥበት መሳሪያ ቢሆን ደስ ይለኛል።
የኔ ህልም እንግዲህ ምንድነው ለተስተማሪ ልክ ካርሎ እንዳለው ሰፍተን ተደራሽነታችን ትልቅ ሆኖ በተለይ ወጣቶች በደንብ ኢምፓወርድ ሆነው አቅማቸውን ተመልክተው አውቀውት ከዛ ደግሞ ተግባር ላይ ማዋል የሚችሉበት ኮንተንት መፍጠር የሚችል ፕላትፎርም እንዲሆን ነው ማስበው።
እጅግ በጣም አመሰግናለሁ አበባ ፋንታውንና ካርሎ ኤርቶላ የአምሮ ጥላ ስለተሰኘው የበይነ መረብ ላይ መርሃ ግብራችሁ ስላጫወታችሁን በእጅጉ አመሰግናለሁ። ዛሬ ጀመራችሁ ጅምር ትልቅ ቦታ ደርሶ ለማየት ያብቃችሁላለሁ።
አሜን አሜን። እናመሰግናለን እኛም።